የዜና መጽሔት
ምርጫ ቦርድ የጸጥታ ሁኔታን የሚያጣራ ቡድን ማሰማራቱ፣ የመረጃ ነጻነት ረቂቅ አዋጅ መብት እንዳይገድብ መጠየቁ፣ ከፀሐይ ኃይል የሚያመነጭ ቴክኖሎጂ በኢትዮጵያ እንዲሁም የአፍሪካ የፖሊሲ አውጮች ለሰው ሰራሽ አስተውሎት ትኩረት እንዲሰጡ የዘርፉ ባለሙያ ማሳሰባቸውን የሚያስቃኙ ዘገባዎችን አካቷል የዜና መጽሔት። አድማጮች፣ ቀዳሚው የሰባተኛውን ሀገራዊ ምርጫ ይመለከታል። የኢትዮጵያ ብሔራዊ ምርጫ ቦርድ በስድስት ክልሎች ውስጥ መሬት ላይ ያለውን የጸጥታና አስቻይ የፖለቲካ ምህዳር እንዲመለከት ያደረጀው ቡድን ይዞት የሚመለሰውን የዳሰሳው ውጤት የሚጠብቁት መሆኑን የፖለቲካ ፓርቲዎች ገለጹ። የተደራጀው ቡድን ከዚህ ሳምንት ጀምሮ ወደ ክልሎች በመሄድ የምርጫ ክልሎችን ጭምር ይገመግማል ተብሏል። ቡድኑ በየአካባቢዎቹ የሚወዳደሩ ፓርቲዎችን የመራጮች ትምህርት የሚሰጡና ምርጫ የሚታዘቡ የሲቪል ማህበረሰብ ድርጅቶችን እንዲሁም የቦርዱን ባለሙያዎች ያካተተ ነው። ጉዳዩን እንደሚያውቁና ተሳትፎም እንዳላቸው የገለጹ ፓርቲዎች ይቡድን ተመልክቶ የሚያመጣው የዳሰሳ ውጤት ለምርጫ ስራቸው ወሳኝ እንደሚሆን ያላቸውን ተስፋ ገልጸዋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማድረግ በሀገሪቱ ያለውን የጸጥታ ሁኔታ ተወያይቶበታል። ምርጫ የሚደረግባቸውን ቦታዎች አረንጓዴ፣ ቢጫና ቀይ ብሎም ለይቷል። ቀይ ምርጫ ሊደረግበት የማይችል ቦታ መሆኑም ተጠቅሷል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ሐሙስ ዕለት በሰጡት መግለጫ ደግሞ በስድስት ክልሎች ሁለት አበይት ጉዳዮችን የሚዳሰስ ቡድን በተቋማቸው ተደራጅቷል።
በመሬት ላይ ያለውን የጸጥታ ሁኔታና ጎን ለጎን አስቻይ የሆነ የፖለቲካ ምህዳሩንም ጨምረው የሚያዩ ቡድን ቦርዱ አዘጋጅቷል ማለት ነው። እነዚህ ቡድን እንግዲህ በኦሮሚያ፣ በአማራ፣ በጋምቤላ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በቤንሻንጉል ጭምር ተዘዋውረው ይሄንን አሴስመንት የሚሰሩ ይሆናሉ።
የምርጫ አስቻይ ሁኔታ ይኖር፣ በፓርቲ አባላት ላይ የሚፈጸም ማዋከብ ይቁም የሚሉና ምቹ የውድድር ምህዳር መኖርን የሚጠይቁ ጉዳዮች እንደ ትብብር ለኢትዮጵያ አንድነት ያሉ ቅንጅቶች በተደጋጋሚ ሲያነሱት የቆዩ ጉዳይ ነው። አብርሃም ሃይማኖት የቅንጅቱ ሰብሳቢ ፓርቲ ኢህአፓ ፕሬዝዳንት ናቸው።
መላ ሀገሪቱ ውስጥ አስቻይ ሁኔታ የለም ማለት ይቻላል። ለምርጫ የሚያስፈልጉ አስቻይ ሁኔታዎች አልተፈጠሩ። እኩል አስቻይ ሁኔታ የሚፈጠርበትን መንገድ ተፈልጎ መፍትሄ ማስቀመጡ ነው የተሻለ የሚሆነው። መንግስትም ደግሞ ምርጫ የማስፈጸም አቅም ከሌለው ጥያቄ ምልክት ውስጥ የሚገባ ነው የሚሆነው።
ስምንት ክልላዊ የፖለቲካ ድርጅቶችን ያሰባሰበው ሰላም ለኢትዮጵያ የተባለው ጥምረት ዋና ስራ አስፈጻሚ አቶ ዳሮት ጉማ ዛሬ እንደነገሩን ባለፈው ሳምንት ገጠመን ያሏቸው ችግሮች ላይ መሻሻሎች ቢኖሩም አሁንም የቀጠሉ ችግሮች እንዳሉ ገልጸዋል። ብሔራዊ ምርጫ ቦርድ ያደራጀው ይህ ጸጥታንና አስቻይ ሁኔታን የሚመለከተው የተባለው ቡድን ይዞት የሚመጣውን ውጤት የሚጠብቁት በጎ ስራ ስለመሆኑም ጠቅሰዋል።
የፖለቲካ ምህዳሩንም የጸጥታውን ሁኔታም የሚያጠና ማለት አቤቱታ በቀረበባቸው ጥቆማ በቀረበባቸው አካባቢዎች እነዚህን የሚያጠና ቡድን መቋቋሙን እኛም እናውቃለን። እኛም ተሳትፈንበታል፣ እቅድም አውጥተናል። አንድ ተስፋ ያደረግነው እሱን ነው። እንደውም ከአሁን በኋላ በዚህ በኩል የተወሰኑ መሻሻሎች መታየታቸውን እንደ በጎ ሁኔታ አይተን ከዛ በባሰ ደግሞ ሌሎቹ አዳዲስ አካባቢዎች እየተፈጠረ ያለው ነገር ሌላ ስጋት ሆኖ ምርጫ ቦርድ ያቋቋመው ይህ ኮሚቴ በአጭር ጊዜ ውስጥ ወደ ስራ ገብቶ አጣርቶ ውጤቱን አምጥቶ በውጤቱ መሰረት እርምጃ ይወሰዳል ብለን ነው የምንጠብቀው እና ዋነኛ ውሳኔ የምንሰጥበት ግብዓት የሚሆነው ኮሚቴው አጥንቶ ከሚያመጣው ውጤት የምንጠብቀው እንድምታ ነው።
በዚህ ጉዳይ ላይ ሌላኛው አስተያየት የጠየቅናቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌ ናቸው።
አሁን ለምሳሌ እንደ ሶዴፋ ማዕከላዊ ኢትዮጵያ ላይ እንደሱ ነገር አጋጥሞን ስለነበረ ከምርጫ ቦርድ ከተሰጡን ተወካዮች ጋር የኛም ተወካዮች ሄደዋል እና እያጣራን ነው። የሌሎች ፓርቲዎችም ተወካዮች አሉ፣ እኛ ብቻ ሳንሆን እዛ ጋር የሚወዳደሩ። በምንወዳደርባቸው አካባቢዎች የተከሰቱ ችግሮችን ለማየት ነው እንጂ አብረን የምንንቀሳቀሰው ቀይ መስመርና ቢጫ ሆኖ ከቢጫም ውስጥ ደግሞ ወደ ቀይ እየተቀየሩ ማያስችሉ ኤሪያዎች ላይ አልተንቀሳቀስንም። በቦርዱ እይታ አረንጓዴ ተብለው ቀርበው ግን ወደ ቢጫና ቀይ ያደሉ አካባቢዎች ላይ ነው እንቅስቃሴያችን።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የትግራይ ክልልን የምርጫ ስራ በተመለከተ አስቻይ ሁኔታዎች እየተፈጠሩ የምርጫ ሂደቱ ይቀጥላል የሚል እምነት አለን የሚል ምላሽ መስጠታቸው ይታወሳል። በክልሉ የምርጫ እንቅስቃሴ እንደሌለ ግን ከዚህ በፊት ያነጋገርናቸው ክልላዊ ፓርቲዎች ገልጸዋል። አወዛጋቢ በሚባሉ ቦታዎችም ይህ ስራ እየተከናወነ እንዳልሆነ እንዲሁም ምንም የምርጫ እንቅስቃሴ እንደሌለ መረጃዎች ያመለክታሉ። ምንም እንኳን የፌዴሬሽን ምክር ቤት እነዚያ ቦታዎች የህዝብ ተወካዮች ምክር ቤት ምርጫ ከትግራይ ክልል ውጭ ሆነው እንዲደረግባቸው ቢወስንም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
በመረጃ ነጻነት ረቂቅ አዋጅ ላይ የማይገለጹ መረጃዎች ተብለው የተቀመጡ ድንጋጌዎች የዜጎችን መረጃ የማግኘት መብት እንዳይጥሱ በህዝብ ተወካዮች ምክር ቤት አባላት ተጠየቀ። ጥያቄው የቀረበው የኢትዮጵያ ህዝብ እንባ ጠባቂ ተቋም በዛሬው ዕለት በምክር ቤቱ ለዴሞክራሲ ጉዳዮች ቋሚ ኮሚቴ ስለ ረቂቅ አዋጁ ዝርዝር ማብራሪያ ሲሰጥ ነው። የመረጃ ነጻነት ረቂቅ አዋጅ ማንኛውም የመንግስት ተቋምና መንግስት ነክ ስራ የሚሰሩ የግል ድርጅቶች አስቸኳይ መረጃ በ48 ሰዓታት ውስጥ ለማንኛውም ሰው ያለ ልዩነት ተደራሽ እንዲያደርጉ ይደነግጋል። በረቂቁ የተቋማት የህዝብ ግንኙነት ኃላፊዎች በገለልተኝነት መረጃ እየሰጡ ባለመሆኑ ይህንን ለብቻ የሚሰሩ የመረጃ ኃላፊ ወይም ባለሙያዎች በየተቋማቱ መሪዎች እንዲሰየሙ የሚያደርግ አንቀጽ ይዟል። ሰለሞን ሙጬ ከአዲስ አበባ ዝርዝሩን ልኮልናል።
ከመገናኛ ብዙሃን አዋጅ ተነጥሎ የተረቀቀው የመረጃ ነጻነት ረቂቅ አዋጅ የመንግስት መስሪያ ቤቶችንና መንግስት ነክ ስራ የሚሰሩ የግል ድርጅቶች መረጃ ሲጠየቁ የመስጠት ግዴታን የሚያጸና ነው። ለመረጃ ሰጪዎች ህጋዊ ከለላ የሚሰጥ ነው የተባለው ይህ ረቂቅ ያልተገባ የመረጃ ምስጢራዊነትንም የሚያስቀር ነው ተብሎ ታምኖበታል። ዋና እንባ ጠባቂ ወይዘሮ ስመኝ ውቤ በህዝብ ተወካዮች ምክር ቤት ለዲሞክራሲ ጉዳዮች ቋሚ ኮሚቴ ዛሬ በጉዳዩ ላይ ማብራሪያ ሲሰጡ በመንግስት እጅ ላይ ያለው መረጃ የህዝብና መንግስት የመረጃው ባላደራ መሆኑን ጠቅሰው አስረድተዋል። የህጉ አስፈላጊነትም ከዚህ መነሻ መሆኑን ገልጸዋል። ረቂቅ አዋጁ የሀገሪቱን መከላከያ ወይም ጸጥታና ደህንነት ሊጎዳ የሚችል የኢኮኖሚ የፖለቲካና የውጭ ግንኙነትን የተመለከቱ መረጃ ጥያቄዎች የማይገለጹ መረጃዎች በሚል ውስጥ አካቶ የያዘ ሲሆን ጥያቄው ውድቅ ይሆናልም ይላል። ይህ ሁኔታ የዜጎችን መረጃ የማግኘት መብት እንዳይጎዳና እንዳይገድብ ግን ከምክር ቤቱ አባላት ጥያቄ አስነስቷል። የዚህ ህግ ዋና አስፈጻሚ የሆነው እንባ ጠባቂ ተቋም የተቋማት የህዝብ ግንኙነት ኃላፊዎች የተቋማቸውን መልካም ገጽታ መግለጽ ላይ ስለሚያመዝኑ ይህ አሰራር እንዲለወጥ በረቂቁ መፍትሄ ያለውን ይዞ ቀርቧል።
የህዝብ ግንኙነት ሚና ይታወቃል፣ የተቋሙን ገጽታ መገንባት ነው። የመረጃ ነጻነት ደግሞ ተጠያቂነት ማረጋገጥ ነው፣ ግልጸኝነት ማረጋገጥ ነው። እነዚህ ሁለቱ ተልእኮች አንድ ላይ ሲደበላለቁ ወደ መረጃ መከልከሉ ያመዝናል የሚል ስጋት ነው። ወይም ደግሞ የመረጃ ጥያቄ ወደ መሸሽ ይኬዳል ይሄዳል የሚል ሳሪ ስላሉ፣ ስለዚህ ከዚህ አንጻር እኛ ኃላፊ የሚባል ባለሙያ የሚባል ነገር ግን ተቋማቶቹ የመንግስት አካላቱ ተቋማቶች፣ የግል ተቋማት፣ የግል ድርጅቶች በእነዚህ ዘርፎች ይህን ስራ ሊወጣ የሚችል ኃላፊ እንዲመድቡና ለዚህ ኃላፊ በቂ በጀት እንዲመድቡ
በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት የተሳሳተ መረጃ የሚሰጡ ተቋማት ቢኖሩ ተጠያቂ የሚደረጉበት አሰራር እንዲመላከት ጠይቀዋል። ረቂቅ ህጉ ላይ ውይይቶች ከተደረጉ በኋላ በሂደት ለዋናው የምክር ቤቱ ጉባኤ ይቀርባል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
በአፍሪቃ የሰው ሰራሽ አስተውሎትን ከማሳደግ አንጻር ያለው ትልቁ ችግር የፖሊሲ አውጪዎች ተሳትፎ ማነስ መሆኑን ዶች ቨለ ያነጋገራቸው የዘርፉ ባለሙያ መለከቱ የአፍሪካ ህብረት የሀገሪቱን የሰው ሰራሽ አስተውሎት ወይም AI መርሃ ግብር የሚመሩ ሰው ለመጀመሪያ ጊዜ መሾሙም የፖሊሲ አውጪዎች ለዘርፉ የተሻለ ትኩረት እንዲሰጡ እንደሚያደርግ ባለሙያው ጠቁመዋል። ይህንን ሹመት መነሻ በማድረግ ባለሙያውም በአፍሪካ ስላለው የAI እንቅስቃሴ ያነጋገራቸው እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል።
የአፍሪካ ህብረት ጉባኤ ለአህጉሪቱ የሰው ሰራሽ አስተውሎት ወይም በእንግሊዝኛው ምህጻረ ቃል AI የመጀመሪያውን መሪ የሾመው ሰሞኑን ነው። ለዚህ ኃላፊነት የተመረጡት ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ዶይቼ ቬለ በዚህ ጉዳይ ላይ ያነጋገራቸው ሴኔጋላዊው ዶክተር ሰይዲና ሙሳ እንዲያዬ የተባበሩት መንግስታት ድርጅት ዋና ጸሐፊ የሰው ሰራሽ አስተውሎት ጉዳይ ከፍተኛ አማካሪዎች ቡድን አባል ሆነው አገልግለዋል። የአፍሪካን አህጉራዊ የAI ስትራቴጂ በመቅረጹ ሂደት የተሳተፉ የዘርፉ ባለሙያም ናቸው። ህብረቱ ዘርፉን የሚመሩ ሰው መሾሙ አስፈላጊ መሆኑን ዶክተር እንዲያየ ይናገራሉ።
In Africa's big problem in the development of AI is the involvement of policy makers.
ቀደም ሲል እንደተናገርኩት በአፍሪካ AIን ከማሳደግ አንጻር ያለው ትልቁ ችግር የፖሊሲ አውጪዎች ተሳትፎ ማነስ ነው። እና እንደዚህ አይነቱ ሹመት በተለያዩ ሀገራት የሚገኙ ሌሎች ፖሊሲ አውጪዎች የAI ቴክኖሎጂን ለማሳደግ ለሚደረገው ጥረት የበለጠ ትኩረት እንዲሰጡ ይረዳቸዋል። ኢትዮጵያና ደቡብ አፍሪካን የመሳሰሉ ሀገራት በአፍሪካ ውስጥ ለAI ትኩረት ከሰጡት መካከል ግንባር ቀደሞቹ መሆናቸውን ዶክተር እንዲያየ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ ለዚህ ኃላፊነት የተመረጡትም አገራቸው ለዘርፉ ከሰጠችው ትኩረት አንጻር መሆኑን ያምናሉ።
Ethiopia is doing great thing on AI right now. So building this AI institute is not having a building or something.
ኢትዮጵያ በአሁኑ ጊዜ በAI ላይ ትልቅ ስራ እየሰራች ነው። የAI ኢንስቲትዩት መገንባት አንድ ንጻ የማቆም ነገር ማለት ብቻ አይደለም። ይልቁን AI መንግስት ቅድሚያ የሚሰጠው ጉዳይ ስለመሆኑ ውሳኔ ማሳለፍ ማለት ነው። ምክንያቱም በAI ኢንስቲትዩት አማካኝነት የAI ስትራቴጂህን መከታተልና መቆጣጠር ትችላለህ።
The operationalization of your AI strategy.
የሰው ሰራሽ አስተውሎት ወይም AI ለአፍሪካ ቅንጦት አለመሆኑን የኢትዮጵያ ባለስልጣናት በተደጋጋሚ ይናገራሉ። አህጉሪቱ ካለችበት ኋላ ቀርነት አንጻር ከሌላው ዓለም ይልቅ አስፈላጊ መሆኑንም ይገልጻሉ። ዓለም ዘርፉን ትልቅ መፎካከሪያ ባደረገበት በዚህ ወቅት አፍሪካ ዳተኛ ሆና ከቀጠለች ዋጋ ልትከፍል እንደምትችል የሚያስተነቅቃሉ። ዶክተር እንዲያየ እንደሚሉት አፍሪካውያን ባለም አቀፍ የAI እንቅስቃሴዎች ውስጥ ተሳትፎ ለማድረግ እየሞከሩ ያሉበት ሁኔታ ተስፋ የሚሰጥ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ የሰው ሰራሽ አስተውሎት ጉዳይ ከፍተኛ አማካሪዎች ቡድን ከ33 ሀገራት የተውጣጡ ባለሙያዎችን ያካተተ መሆኑን ያስታወሱት ዶክተር እንዲያየ የአፍሪካውያን ተሳትፎ የሚበረታታ መሆኑንም ተናግረዋል።
In the 39 people, we had 6 African representatives. I was one of them.
ያማካሪ ቡድኑ 39 ሰዎች የተካተቱበት ነው። ከ39ኙ 6ቱ ደግሞ አፍሪካውያን ነበሩ። እኔ ደግሞ ከአፍሪካውያኑ አንዱ ነበርኩ። በስራችንም ዓለም አቀፍ የሰው ሰራሽ አስተውሎት ፖሊሲ ውይይት እንዲካሄድ ተነጋግረናል። ያንንም አሳክተናል። የመጀመሪያው ስብሰባም በሐምሌ ወር በጄኔቫ ይካሄዳል።
The first meeting will be on July in Geneva.
ይህም ሆኖ አህጉሪቱ በዘርፉ እንደጀማሪ እንደምትቆጠር ባለሙያው ጠቁመዋል። አፍሪካ በዘርፉ ምን ያህል ወደ ኋላ ቀርታለች ለሚለው ጥያቄ ምላሽ የሰጡበት መንገድ ገና ብዙ ስራ እንደሚጠበቅ የሚያመለክት ነው።
Africa is very far. Not just about making the technology but
አፍሪካ በጣም ወደ ኋላ ቀርታለች። ቴክኖሎጂውን ከመስራት አንጻር ብቻ ሳይሆን ከመጠቀም አንጻር ወደ ኋላ ቀርተናል። ቴክኖሎጂውን ከመስራት አንጻር ደግሞ የበለጠ ወደ ኋላ ቀርተናል። ነገር ግን ብቻችንን አይደለንም። እንደምታውቀው በዘርፉ በጣም ርቀው የሄዱት ዩናይትድ ስቴትስ እና ቻይና ናቸው። ከነሱ በጣም ወደ ኋላ የቀሩ ደግሞ በርካታ ሀገራት ናቸው። የአፍሪካ ሀገራት በጋራ ከሰሩ ግን ይሄንን ክፍተት ማጥበብ እንደሚችሉ ገልጸዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ ንጹህ የኃይል ምንጭ ያቀርባሉ የተባሉ 3 ግዙፍ የሶላር ሴል አምራች ኩባንያዎች ወደ ምርት መግባታቸው ተገለጸ። ኩባንያዎቹ ወደ ምርት ተግባር የገቡት 155 ሚሊዮን ዶላር ወረት በማፍሰስ መሆኑን በስራ ማስጀመሪያው መርሃ ግብሩ ላይ ተገልጿል። ቀደም ሲል የተቋቋመውን ቶዮ ሶላርን ጨምሮ 3 ፋብሪካዎች በአመት 11.3 ጊጋዋት የሶላር ኃይል ወይም ከፀሐይ የሚገኝ ኃይል የማምረት አቅም እንደሚኖራቸው ተመልክቷል። ከሐዋሳ ሽዋንግዛው ጋየው ዝርዝር ዘገባ ልኮልናል።
ኩባንያዎቹ ምርታቸውን የጀመሩት በሐዋሳ ኢንዱስትሪያል ፓርክ ውስጥ ነው። በመረቃ ስነ ስርዓቱ ላይ እንደተገለጸው ኩባንያዎቹ ንጹህ አማራጭ የኃይል ምንጭ ሆነውን የሶላር ፓናል የሚያመርቱ ናቸው። ቀደም ሲል ወደ ሐዋሳ ፓርክ የገባው የቪየትናሙ ቶዮ ኩባንያ የማስፋፊያ ስራዎችን ያከናወነ ሲሆን፣ ሌሎች ሁለት ኩባንያዎች ግን አዳዲስ መሆናቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮርፖሬት ኮሙኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ለዶቼ ቬለ ተናግረዋል።
ቶዮ ሶላር የሚባለው አሁን ተጨማሪ ኤክስፓንሽን አድርጎ ማስፋፊያ ሰርቷል። ከሱ በተጨማሪ ኦሪጂን ሶላር የሚባለም እንዲሁ 4.3 ጊጋዋት ሶላር ሴል በአመት የሚያመርት ሌላ ሁለተኛ ኩባንያ አለ። ሶስተኛ ደግሞ ሉሚንቴክ የሚባል እንዲሁ ሶላር ሴል ላይ የሚሰራ ኩባንያ አለ። እነኚህ ሶስቱ በጥቅሉ 11.3 ጊጋዋት ሶላር ሴል ያመልታሉ ማለት ነው።
ከሶስቱ ኩባንያዎች በተጨማሪ በ6 ሚሊዮን ዶላር ኢንቨስትመንት የተቋቋመው ኤችዜድ ጋዝ ፋብሪካ በለቱ መመረቁን የጠቀሱት አቶ ጳውሎስ ፋብሪካው ለሶስቱ ሶላር አምራች ኩባንያዎች አስፈላጊ የሆኑትን ኦክሲጅን፣ ናይትሮጅን እና ሃይድሮጅን ጋዞችን የሚያቀርብ ይሆናል ብለዋል። ፋብሪካዎቹ በስራ እድልና በውጭ ገበያ ቅርቦት ረገድ ያላቸውን እድል አቶ ጳውሎስ አብራርተዋል።
እነኚህ ኩባንያዎች እንግዲህ ወደ 4600 በላይ አካባቢ ለሚሆኑ ዜጎች የስራ እድል ይፈጥራሉ። ያው የስራ እድሉ በባህሪው ስኪል የሆነ ሌበር ነው የሚፈልጉት። በአብዛኛው ኢንጂነሮችን ነው የሚጠቀሙት። ኢንተርምስ ኦፍ ኢንቨስትመንት ብናያቸው እነኚህ ኩባንያዎች በሚቀጥለው አመት 1 ቢሊዮን ዩኤስዲ ኢንዱስትሪ ፓርክ ኤክስፖርት ይደረጋል ማለት ነው። ሶላር ብቻ ወደ 900 ሚሊዮን እንትን ይሄዳል። አልባሳትና ጨርቃጨርቅ ሌሎችንም ነገር ሲጨምር 1 ቢሊዮን ዩኤስዲ አካባቢ ከዚህ ኮርፖሬሽኑ ከሚያስተዳድራቸው ልዩ ኢኮኖሚክ ዞኖች ምርት ለዓለም ገበያ ይቀርባል ተብሎ ነው የሚታሰበው። እንግዲህ
የሐዋሳ ኢንዱስትሪያል ፓርክ በሐምሌ 2008 ዓ.ም ስራውን የጀመረው የጨርቃጨርቅ ምርቶችን በማምረት ነው። በተለይም የአሜሪካ መንግስት ባመቻቸው የአፍሪካ የእድገትና እድል ድንጋጌ አጎዋ አማካኝነት ምርቶችን ለአሜሪካ ገበያ ሲልክ ቆይቷል። በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የገበያ እድሉ ከተነሳ በኋላ ፓርኩ መቀዛቀዝ አጋጥሞ ቆይቷል። መንግስት በጨርቃጨርቅ ብቻ ሳይወሰን የማኒፋክቸሪንግ አይነቶችን የማስፋት እቅድ መከተሉን ፕሮጀክቱን መርቀው የከፈቱት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል።
ከጥቂት ዓመታት በፊት ይህ ፓርክ የጨርቃጨርቅ ምርት የሚመረትበት የነበረ ቢሆንም በመሃል በገጠመን መንገራገጭ አጎዋ ሲነሳ ብዙዎች ኢንዱስትሪዎች ለቀው ወጥተው ይህ ፓርክ ኦልሞስት ኦና ሆኖ ነበር። 90% ሼዶቻችን ስራ አልነበራቸው። ይህ አካሄድ አያዋጣም፣ ትምህርት ይወሰድበት፣ ዳይቨርሲፋይ ማድረግ አለብን። በአንድ ሴክተር ላይ በአንድ ገበያ ላይ የተንተራሰ አፕሮች ለኢትዮጵያ የሚያዋጣ መንገድ አይደለም ብለን ትምህርት ከወሰደን በኋላ ወደ ቪየትናም ሄደን አንከር ኢንቨስተር በዚህ ሴክተር ተለቅ ያለ ገንዘብ ኢንቨስት አድርገው በቀላሉ ገበያ ማምጣት የሚችሉ ሰዎች ለማምጣት ግብዣ እያደረግ ነው። በሚቀጥሉት ጥቂት ዓመታት ምናልባት ኢንዱስትሪ ለመጀመሪያ ጊዜ ግብርናን ተክቶ ከፍተኛውን የኢኮኖሚ ሼር የሚይዝበት እንደሚሆን አሁን ያሉ ምልክቶች ያሳያሉ።
በአሁኑ ወቅት በተለያዩ የአገሪቱ አካባቢዎች በኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር የሚገኙም 14 በልዩ የኢኮኖሚ ዞኖች የተያዙ ኢንዱስትሪያል ፓርኮች ይገኛሉ። በእነኚህ ፓርኮች ከ300 በላይ የአገር ውስጥና የውጭ ባለሀብቶች እየተሳተፉ እንደሚገኙ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን የተገኘው መረጃ ያመለክታል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
ምርጫ ቦርድ የጸጥታ ሁኔታዎችን የሚያጣራ ቡድን ማሰማራቱ፣ የመረጃ ነጻነት ረቂቅ አዋጅ መብት እንዳይገድም መጠየቁ፣ ከፀሐይ ኃይል የሚያመነጭ ቴክኖሎጂ በኢትዮጵያ፣ እንዲሁም የአፍሪቃ የፖሊሲ አውጪዎች ለሰው ሰራሽ አስተውሎት ትኩረት እንዲሰጡ የዘርፉ ባለሙያ ማሳሰባቸውን ያስቃኘው የምሽቱ የዜና መጽሔት ጥንቅር አበቃ።